የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
የዛሬ ተረኛ ፕሮግራም
የራዲዮ መጽሔት ነው።
አሁን የምንገኝበት ሁኔታ ትክክለኛው መስመር ካልያዘ ማናችንም የማንጠቀምበት አሉታዊ እንደምታዎችን ያስከትላሉ ብዬ እሰጋለሁ። ይሄ ስጋቴ እውነት ባይሆን እመርጣለሁ።
ችግሩ መሰረቱ ላይ ያለ ነው። ከአሁን በፊት አይታ ማታቀው አስተዳደር ነው ኢትዮጵያ ውስጥ የተዘረጋው። ህዝብ የተቀበለው አይደለም። በየቦታው እንግዲህ አሁን ግድያ ጀመሩ። ያሰጋናል።
የአገር ጉዳይ በሚለው ቋሚ ዝግጅታችን ለዛሬ የሚያወያዩን
የመጀመሪያው ፕሮፌሰር ካሳሁን ብርሃኑ፣
ቀጥሎ የሰማችኋቸው ደግሞ ፕሮፌሰር ጌታቸው ኃይሌ ናቸው።
ብርሃነ ህሊና፣ የትንቢት ቀጠሮ፣
ታሪክና ምሳሌ፣ ሮሚዮና ጁልየት፣
የንጉሥ አክሊሉ መስኮት በሰዓቱ ሲከፈት
ምንነታቸውና ማንነታቸውን የምናይበትን
ሰፋ ያለውን ዝርዝር እንመለከታለን።
ያደረም ጉዳይ ቢሆን ወቅታዊነቱን አይተውምና
ለዛሬ ያቆየነው የኢኤስኤፍኤን ጉዳይ፣
በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ጉዳይ፣
አዎ የምሽቱ መሰናዶ አንድ አካል ነው ማለታችን ነው።
ሁሉን በሙዚቃ አጅበን ከዜናው በኋላ እንመለሳለን።
መሆኑን አድማጮች እንደምን ሰነበታችሁ?
ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር ሆነን
አዘጋጅና አቅራቢዎቹን የአዲሱ አበበና
እኔም አሉላ ከበደ ይመቻችሁ እንላለን።
ዛሬ ጥቅምት 26 ቀን 2010 ዓ.ም ነው።
እሁድ መሆኑን ግን ልብ ይሏል።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኤርትራ ዋና ከተማ አስመራ ባለፈው ሳምንት ያልተለመደ የመንግሥት ተቃውሞ ሰልፍ የተካሄደው ላለፉት 2 ዓመታት በትምህርት ሚኒስቴርና በእስላማዊው የዲያ ትምህርት ቤት መካከል የቆየ አለመግባባት ውጤት መሆኑን የአካባቢውን ሁኔታ በቅርበት የሚከታተሉ ባለሙያዎች አስታወቁ። የዲያ ትምህርት ቤት አመራሮች መንግሥት የሃይማኖት ትምህርትን ከሥርዓተ ትምህርት ውስጥ እንዲሰርዙ ያወጣውን ትዕዛዝ ይቃወማሉ። በዚህም ምክንያት መንግሥት የትምህርት ቤቱን አንጋፋ የቦርድ አባል ሐጂ ሙሳ መሐመድ ኑርን ያስራል። ደጋፊዎቻቸው እርምጃውን ተቃውመው ሰልፍ መውጣታቸው ተዘግቧል። በዚህ ላይ የቀረበ ሰፊ ጥናት አለ፣ በሰሞኑ ዝግጅቶቻችን እናቀርበዋለን። የሳውዲ አረቢያ ጦር ሰራዊት በንጉሥ ሐሊድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረ ከየመን የተተኮሰ ሚሳኤል አየር ላይ እንዳለ መቅለቡን የመንግሥቱ መገናኛ ብዙሃን ዘግቧል። በየመን ያሉ በኢራን የሚታገዙ የሁቲ ሽምቅ ተዋጊዎች ለጥቃቱ ኃላፊነቱን ወስደዋል። ሚሳኤሉ ያደረሰው ምንም አይነት ጉዳት እንደሌለ ግን ባለሥልጣናቱ አስታውቀዋል። የሚሳኤል ጥቃቱን አስመልክቶ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከሳውዲው ንጉሥ ሳልማን ቢን አብዱልአዚዝ አልሱድ ጋር መነጋገራቸውን የዋይት ሐውስ ቤተ መንግሥት ገልጿል። ትራምፕ በሪያድ ላይ ለተተኮሰው ሚሳይል የሚከሱት ኢራንን እንደሆነ ዛሬ ወደ ጃፓን ሲበሩ ለጋዜጠኞች ተናግረዋል። ሚሳይሉን አየር ላይ የቀለበው ደግሞ የእኛ መከላከያ ዘዴ ነው ሲሉ ፕሬዚደንቱ አክለዋል። ሳውዲ አረቢያ አንድ ታዋቂ ቢሊዮኔርን ጨምሮ 11 ንጉሣውያን ቤተሰብ ይዛ በቁጥጥር ስር አውላለች። ከታሰሩት መካከል በርካታ የወቅቱና የቀድሞ ሚኒስትሮችም ይገኙበታል። ሳውዲ ይህን እርምጃ የወሰደችው ወጣቱ አልጋውራሽ ሞሐመድ ሳልማን ሥልጣናቸውን ለማደላደል እየወሰዱ ካለው ጠንካራ እርምጃ ጋር በተያያዘ መሆኑ ተዘግቧል። የሳውዲ ንጉሥ ሳልማን የብሔራዊ ዘቡን ዋና ሹም ልዑል ሚቴብ ቢን አብዱላህንም በሌላ ተክተዋል። ልዑል ሚቴብ በአንድ ወቅት ዙፋኑን ለመውረስ ቅርብ ተደርገው ይታዩ እንደነበር ይታወቃል። ሌሎች ንጉሥ ሳልማንን ይተካሉ ተብለው ይገመቱ የነበሩት የባሕር ኃይሉ አዛዥና የኢኮኖሚ ሚኒስትሩ ናቸው። ንብረትነቱ የሳውዲ አረቢያ የሆነው አልአረቢያ ጋዜጣ በትላንት ዘገባው በደርዘኖች የሚቆጠሩ ልዑላንና የቀድሞ ሚኒስትሮች አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ በቁጥጥር ስር ውለዋል ብሏል። የጸረ ሙስና ዘመቻው የሚመራው በአሁን ወቅት በሀገሪቱ ጠንካራው ሰው ናቸው በሚባሉት በልዑል አልጋውራሹ በሞሐመድ ሳልማን ነው። ከዚሁ ጋር በተያያዘ ዘ ኒውዮርክ ታይምስ ጋዜጣ ከታሰሩት መካከል ታዋቂው ቢሊየነሩ ሞሐመድ አላሙዲ ይገኙበታል ሲል ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በጃፓን ጉብኝታቸው ወቅት ዮካታ የአየር ጦር ሰፈር ለሚገኙ የአሜሪካ ወታደሮች ሲናገሩ የትኛውም አምባገነን መሪ ወይም መንግሥት የዩናይትድ ስቴትስን ቁርጠኝነት ዝቅ አድርጎ ማየት አይችልም ብለዋል። ፕሬዚደንቱ ይህን አስተያየት የሰጡት በሰሜን ኮሪያ ላይ ያተኮረ ለሁለት ሳምንታት የሚዘልቅ የእስያ ሀገሮች ጉብኝት በጀመሩበት ወቅት ነው። ዛሬ በሞስኩ በመቶች የሚቆጠሩ ጸረ ቭላዲሚር ፑቲን ሰልፈኞች ተይዘው ታስረዋል። ዕለቱ ከሩሲያ ብሔራዊ አንድነት ቀን በዓል ጋር ተገጣጥሟል። የከተማዋ ፖሊስ የታሰሩትን የተቃዋሚ ሰልፈኞች ቁጥር 260 ሲል የተቃዋሚ ሰልፈኞችን ለመቆጣጠር የሚወሰደውን እርምጃ የሚከታተለው የመረጃ አሰባሳቢ ቡድን ደግሞ ቁጥሩን ወደ 360 ከፍ ያደርገዋል። ታስ የዜና አገልግሎት በዘገበው መሠረት አብዛኞቹ የፕሬዝደንት ፑቲን ተቃዋሚ ሰልፈኞች ስለተያያዙና የብረት ቦክስ ያጠለቁ ናቸው። ሰልፈኞቹ ከብሔርተኛ ፖለቲከኛና የክሬምሊን ተቺ ከቫቲስላቭ ማልሴቭ እና በሩሲያ በጽንፈኝነት ከተፈረጀው ድርጅታቸው ጋር ግንኙነት እንዳላቸው ይታመናል። ዜናው አበቃ።
ይህ የራዲዮ መጽሔት ዝግጅት ነው።
ሁሌም ዜናውን ተከትለን ነውና የምንመጣው።
በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው የሳምንቱ።
እኛነት አገር ከድንጋይ ስር አፈር፣ ካፈሩ ስር ውሃ ደም ሆኖ ተቀጥቶ፣ በአለት ላይ ሲፈስ አፈሩ ጠጥቶ፣ የወረዛው መሬት አጥንት ተሰክቶ፣ ፍሬ እየሰደደ ቅርንጫፍ ሲያወጣ፣ ፍሬው ሳይለቀብ መገንጠል አመጣ። ስሩም ያላሰረ ግንዱም ያልወደቀ፣ መሬቱን ያራሰው ደሙም ያልደረቀ፣ እኛነት እንዲያ ነው። የቀላ አፈር ልኮ ሀረግ ሰውነቱ አጥንት ተንተርሶ፣ እያቀጠቀጠ ያስራል መልስ።
እኛነት በሚል ርዕስ ወጣቷ ገጣሚ ትዕግሥት አለሙ ባነበበችልን የሳምንቷ ምርጥ ግጥም ፕሮግራማችንን ጀምረናል። ትዕግሥትን እናመሰግናለን። አዲሱ የእንግሊዘኛው ESFN እየተለመደ የመጣ ይመስለኛል
እና ስሙን በጠራን ቁጥር በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ማለቱ
ይቅር እንኳን ባንል አልፎ አልፎ ESFN ብንል እንግባባ አይሆን ወይስ ይሆን ለማለት ነው
ያስማማናል ባይነኛል ሁላ
ወደ አንተው ዝግጅት እየተንደረደርን መሆኑን እስተረድታል
ለካ ይሄ ዳርዳርታ
ልክ ነው የገባ መስሎኝ ነው አዲሱ ለማንኛውም ለዛሬ ያልከውን ትቀጥል
በል ንጉሱ በሙዚቃ አሸጋግረኛ የኢኤስኤፍኤን የኦክቶበር ማለት የጥቅምት ስብሰባ በምን ሁኔታ እንደተካሄደና ይልቁንም ዋና ዋና የሚባሉት የፕሬዚዳንቱና የህዝብ ግንኙነቱ ቦታዎች እንዴትና በነማን እንደተተኩ ባለፈው ጠቅለል አድርጌ የአይን ምስክርነቴን ሰጥቻለሁ። አንድ ጠቃሚ ያልኩት ነጥብ አየር ላይ ሳይውል ነበር ሰዓታችን የገደበን ያም በጥያቄ መልክ ይህ ፌዴሬሽን ለተጫዋቾች ጤንነት ምን ያህል ይጠነቀቃል? በእንዲህ አይነቱ ስብሰባ ስለ ኳስ ከማውራት ይልቅ ስለ ሌላ ነገር ስለ ትርፍና ኪሳራ ስለ ድንኳን ኪራይ ስለ መግቢያ ዋጋ ስለ መኪና ማቆሚያ ወዘተርፈ ተነግሮ የኳስ ጉዳይ የተጫዋቾች ጤንነት ብዙም አይወራም ያሉኝ ጥቂት አይደሉም ለምን ያልኩበት ነጥብ ነበር ባለፈው ያልተሰማው ቅሬታ ያላቸውን አነጋግሬያለሁ ገንቢ በሚሆንና ጥንቃቄ ለማድረግ በሚረዳ መልኩ ለማቅረብ ዛሬም ለሌላ ቀን ቀጥሬዋለሁ ይሁንና ዛሬ ከማቀርባቸው እንግዶቼ አንዱ በተለይም ይህን የተጫዋቾችን አያያዝ የጤንነት ሁኔታ ይልቁንም የኢንሹራንስ ነገር እሱን በሚመለከተው ደረጃ ያነሳልናል። በስብሰባው ላይ ከሰማሁት ለምሳሌ ከካንሳስ የተወከለ የቦርድ አባል ወጣት ነው በሚያሳዝን ሁኔታ ነው በደሉን እዚያው ፊት ለፊታቸው ስም እየጠራ ስብሰባው ላይ የገለጠው እከሌ ጋር ደውዬ መልስ አልሰጠኝም እያለ እርሱ እንደሚለው ሜዳ ላይ በደረሰበት ጉዳት ከጥቅም ውጪ ሆኖ ያለ ጊዜው ጨዋታ ቆሞ የብዙ ሺ ዶላር የሐኪም ቤት ባለዕዳ ሆኖ ቁጭ ብሏል። ቴ ለመሆኑ ይሄ ፌዴሬሽን ምን አይነት ኢንሹራንስ ነው ያለው? ያሰኛል። ጉዳዩ የሚመለከታቸውን ሌሎችንም ወደፊት እናነጋግራለን። አሁን ወደ ዛሬው ቅንብር ይለፍ። ለፕሬዝዳንትነት አብይ ኑሩልኝ ይሁን ወይስ ደሳለኝ በቅጽል ስሙ ሻፍት? በጥቅምቱ ስብሰባ ትልቁ አወዛጋቢና ከባድ ክርክር የተካሄደበት ይሄ ነበር። የተቆጡና ቅር ያላቸው ቢኖሩም አንዳንዶች እንዳሉት ተሰናባቹ ፕሬዝዳንት ቅስቀሳ አደረገለትም አላደረገለትም አብይ በአብላጫ ድምፅ ተመርጧል። እዚያው እንዳለሁ አነጋግሬው ነበር። እውን አንተ አብይ እንደሰማሁት ጌታቸው የግል ቲፎዞ ነህ?
ፕሬዝዳንት ጌታቸው ያደረጋቸው በጣም ሊደገፉ ሊጠናከሩ የሚገባቸው ጉዳዮች አሉ። በተረፈ ደግሞ ጠቅላላ የቦርድ አባላቱ ተገቢ ናቸው እነዚህንም ጉዳዮች ልናስባቸው ይገባል የሚሉትን እነሱንም ለማራመድ ነው የመጣሁት።
አዲስ ለውጥ ይዘህ መጣህ በተለይ ጌታቸው ያልሰራውና አሁን አንተ ሰራለህ የምትለው ቀጣዩ ጥያቄ ነበር።
መሻሻል የሚገባቸው በርካታ ጉዳዮች አሉ እዚህ ፌዴሬሽን ውስጥ የተጫዋቾች የክፍል አያያዝ ጭማሬ ለተጫዋቾች የሚደረገው ድጋፋ መቀጠል አለበት። በተጫዋቾች በኩል በሄልት ፕሮፌሽናልስ ጌም በሚኖርበት ጊዜ ጨዋታ በሚኖርበት ጊዜ እነሱን የሚከታተሉ ሰዎች የጤና ረዳቶች እዛ መገኘት አለባቸው። በተጫዋቾች ዙሪያ እድገት ማሳየት አለብን። አሁን የተመረጡት ስራ አስኪያጅ ኮሚቴ አባላት በኳስ ልምድ የበሰሉ ናቸው። ከውጭም ሆኖ ደግሞ የሚያግዙን አሉ። ተጫዋቾች ይገባቸዋል፣ አቅማችን ይፈቅዳል የሚባለውን ነገር ሁሉ ለማድረግ ነው ተቀዳሚ አድርጌ የምመለከተው።
በጣም የተወደደልህ ነገር ተፎካካሪ የነበረውን ሻፍት ተካልኝን ቱርናመንት ኮኦርዲኔተር ማለት የውድድር አስተባባሪ እንዲሆን ጠቆምከው። በደንብ ትተዋወቃላችሁ፣ ብዙ ሰው ስለ ጠቆማ አመስግኗል።
ሻፍት በችሎታው ከኔ የላቀ ጥሩ አስተሳሰብ ያለው ከህዝብ ጋር ከጓደኞቹ ጋር በደንብ ተግባብቶ መስራት የሚችል ተወዳጅ ግለሰብ ነው። ተቃቅፈን ነው የወጣ ነው ወደ ውጪ። አንተ ያሸነፍክ ከሆነ እንዲህ ነው የምናረገው ተብለን ተመካክረን ለብዙ አመት ስለምንተዋወቅ እንደውም ወደ ታች ወርደን አብረን ቡና ሻይ እየጠጣን አቶ ታየው ደረሰ ጋብዞን ሁለታችሁም ለምን አንድ ፕሬዝዳንት አትሆኑም ብለዋለን። ከዚህ ቀደም ሻፍ እዚህ ስራ አስኪያጅ ኮሚቴ ውስጥ ገብቶ እንዲሰራ በጣም ምኞቴ ነበረ። ዋናው ነገር ግን ሻፍት በሳል ኳስ ተጫዋች ነው፣ ብዙ ነገር ማገናዘብ የሚችል ነው፣ የኳስ ተጫዋቾችን ጥቅም ሊያስቀድም የሚችል ስለሆነ እሱን እዛ ውስጥ እንዲገባ በጣም ስሜት ነበረኝ። በጠየቁትም ሐሳብ አቀረቡትም መሰረት አልፎልኝ ገብቷል እና የፐብሊክ ኢሜጃችን ሻፍት ነው የሚሆነው።
ለህዝብ ግንኙነት ፋሲል አበበና አያዩ ዘነበ ሲጠቆሙ የጌታቸው አመራር የማይስማማቸው ብዙዎቹ አሁንም አኪሩ ወደዚያ መሄዱ ነው ብለው ሲያጉረመርሙ ሰምቻለሁ። ሆኖም በዚህኛው ፋሲል አልቀናውም፣ እያዩ 17 ድምጽ አግኝቶ አሸነፈ። እንኳን ደስ ያለህ እያዩ።
ታንኪዩ አዲሱ፣ ታንኪዩ። ከፕሬዝዳንቱ ጋር ቤተሰብ ናችሁ የሚል ነገር አሁን ነው የምሰማው። እና ፌዴሬሽኑ የቤተሰብ ቤት ሊሆን ነው ማለት ነው? ምን መሰለ፣ መቼም ሁላችንም እዚህ ፌዴሬሽን ውስጥ ያለ ነው በሙሉ ቤተሰቦች ነን፣ ወንድማማቾች ነን። ይህን ለየት የሚያደርገው ነገር ግን ያው እዚህ ውስጥ ያለው ቦርዱም ያውቃል። ታናሽ ወንድሜ ቢሆንም በሀሳብ ብዙ ጊዜ ልዩነቶች አለን። የተለያየ ከተማ ነው ያለ ነው። እሱ ከሲያትል ነው፣ እኔ ከዳላስ ነኝ። እንደውም ባለፈው ጊዜ ዳላስና ሲያትል በሚወዳደርበት ጊዜ እኔ ለዳላስ እሱ ለሲያትል ሆኖ ፕሬዘንቴሽኑ ላይ ያቀረበ ነው እና ትልቅ ያው የምታውቀው ነገር ነው። ትልቅ ግብግብ ነበረ በሁለቱ ከተማ ውስጥ እና ይሄን አስመስክረናል። እና የቤተሰብ ነገር ሳይሆን ቦርዱ አምኖ ያደረገበት ነገር ነው እና እምነት አለው። እምነቱም እንደዚህ አይነት እምነት አሳድረው ይህን እንትን ስለሰጡኝ የምናሳፍራቸው አይደለንም። ፌዴሬሽኑን ደግሞ ወደ ተሻለ ደረጃ እንወስደዋለን ብለን እናምናለን።
ለአብይ ድምፅ ሰጥተሃል አንተ?
የሚገርም ነገር ልታጣላኝ ነው ከወንድሜ ማለት ነው አይደለም እንዴ? የሚገርመው ነገር እሱም ለእኔ አልሰጠም፣ እኔም ለእሱ አልሰጠሁም። እንደዛ ነው የሆነው።
እንደ ህዝብ ግንኙነት ምን ለየት ያለ ነገር ይዘህ ለመምጣት እቅዳለህ?
ግልጽነት ነው፣ ቅንነት ነው እዚህ ፌዴሬሽን ውስጥ የሚያስፈልገው ነገር። እናንተንም አቅርበን ማለት ሚዲያውን በግልጽነት ለምትፈልጉት ነገር ያው ክፍት በማድረግ ሁሉን ነገር ከእናንተ ጋር ለመስራት ከህዝቡ ጋር ለመስራት የተሸፋፈነ ነገር እንዳይኖር ባላንስ ለማድረግ ነው። እና ሌላው ደስ የሚለው ነገር ደግሞ የዳላስ ነዋሪ ነኝ። ይህን ስራ የምረከበው እዚሁ ዳላስ ውስጥ ነው። 2018ም ቶርናመንቱ እዚህ ስለሚሆን ጥሩ ጅምር ይሆንልናል ብዬ ነው የምገምተው። ኮሚኒቲያችንም ጥሩ ኮሚኒቲ ነው። በጥሩ ሁኔታ እንጀምረዋለን። ጥሩ ጅምር ይሆናል ብዬ አምናለሁ።
እኔ ደግሞ ተሰናባቹን ፕሬዚዳንት ጌታቸው ተስፋዬን እንዲሁ ላሰናብተው አልፈለግኩም። ሳያመልጠኝ ብዬ ቅር አለህ እንዲያ አቶ ጌታቸው አልኩት።
ኧረ ምንም ቅር አላለኝም፣ በጣም ደስ ብሎኛል። ዲሞክራሲ ግን ሁልጊዜ እዚህ ፌዴሬሽን ውስጥ አለ። እንዳየኸው ሁሉም ተስማምቶ ተለያይተናል። እኔ የምፈልገው ይሄን ነበር። በጣም ደስተኛ ነኝ።
አንድ ጥያቄ ግን ብዙዎቹ ተጫዋቾች ጋር የሰማሁት የተመረጠው ሰው የአቶ ጌታቸው እንትን ነው። አንተም ተናግረዋል፣ እንደው ሲክሬት እንትኔ ነው ብለሃል። ሚስጥራዊ እንትንህ ነበር እና ቅስቀሳ አካሄዳል እሱ እንዲመረጥ?
አይ እሱን አላረኩም። ይገርምሃል፣ እያንዳንዱን ቦርድ ሜምበር ብጠይቅ አንዱም ጋር ደውዬ ለእሱ ቮት አድርጌ ያልኩት የለም። ግን አንድ ነገር አድሚት ማድረግ አለብኝ። የቅዱስ ሚካኤል ቡድን እሱን እንዴት ነው ቢሉኝ እኔ እሱ ነው ጥሩ ብዬ ተናግራለሁ። ሌላ ግን ቅስቀሳ አላደረግኩም። አንድ ሰው ደስ የሚለው ምንድን ነው እሱ የዘራው በደንብ መርቶ በደንብ ይቀጥላል ማለቱ ለእኔ ትልቅ እንትን ነው።
ምን የሚጸጽት ነገር አለ በስድስት ዓመት የፕሬዚዳንትነት ስራ?
ዋል የሚጸጽተኝ አንድ ነገር ነው። እኔ ሁልጊዜም እንዳልኩት ቅድም ሰዎችም ሲሉት የነበረው ስስቱ ፕሬዚደንት ገንዘብ አይሰጥም ምንም አያደርግም እየተባልኩ እንትን እላለሁ። እኔ የምፈልገው የነበረው ይሄ ፌዴሬሽን በእኔ ጊዜ ቢያንስ 1,000,000 ብር አስቀምጠን ከእሱም ካልሆነ ደግሞ አሁን 500,000 ደርሰናል። እሱም ትንሽ ወጪ ሊደርስ ይመጣል። ግን ያ ነገር እዛ ላይ ብንሄድ ይሄ ፌዴሬሽን ፍርሃት አይኖረውም። በተለይ ፈለቀ ተካ ብታየው ይሄ ፌዴሬሽን 1,000,000 ብር ኩሽን ከሌለው ሁልጊዜም ወይ ለአንድ በሀብታም ወይ ሌሎቹም እንጋለጣለን። ከዚህ በፊትም የተጋለጥ ነው በዚህ ነው የራሳችን አቅም ስላልነበረን ነው። እዛ ላይ አልደረስኩ። አላማዬ ሌላ ነበር። ሌላ የሚጸጽጥ ነገር አለ ያልከኝ ምንድን ነው? በአይሳዋ መቋቋም የተጀመረው መከፋፈል አሁንም እንዳየው እንደቀጠለ ነው። ከዚህ በፊት ሁልጊዜ በአንድ ነገር ላይ ተስማምተን እንሄድ ነበር። እሱን ስቲል አሁንም አላገኘነውም። ውስጣችን ውስጥ ትንሽ ክፍፍል አለ እና አብይ ደግሞ ከኔ የተሻለ ጥሩ ነገር ሰርቶ ሁሉንም አንድ እንደሚያደርግ ተስፋ አለኝ።
በጣም አመሰግናለሁ። መልካም እድል።
እኔ ግን አንድ ነገር መጨመር እንፈልገው አዲሱ፣ በጣም ነው የማመሰግነው። ቮይስ ኦፍ አሜሪካን የመሰለ ድርጅት መጥቶ እኛን ከበር በማድረጉ በጣም ጥሩ ነው። ህዝቡን ማዳመጥ አለበት፣ ማወቅ አለበት። ይሄ ዲሞክራቲክ ኦርጋኒዜሽን ነው። ዲሞክራሲ ፕሪቬልስ። ተርም ሊሚቴን ጨርሼ ወጥቻለሁኝ። ሌላ ሰው ተተክቷል እና ፌዴሬሽኑ ይቀጥላል።
ያኔ ዳላስ አላገኘሁትም ነበር የውድድሮች አስተባባሪውን ሻፍትን ማለት ተካልኝ እና ሰሞኑን ደወልኩለትና እንኳን ደስ ያለህ ብዬ ሳበቃ ሻፍት ልበለ ወይስ ተካልኝ ብለው
ሰውም ያቀኝ ህዝቡም ያቀኝ ኢትዮጵያ ምኳስ ይቻው ሰውም ያቀኝ በሻፍት ስለሆነ ሻፍት ብትለኝ ይቀላል።
እሺ መልካም። በተለይ ባንተ በኩል ብዙ ጊዜ ያለው ነገር የተጫዋቾች ደህንነት የተጫዋቾች ጤንነት ጉዳይ ነውና እንደ ኢንሹራንስ ለመሆኑ አለ ተጫዋቾቹ ምን ያህል ጥንቃቄ ይደረግላቸዋል የመሳሰለውን ችግሩንም በተመለከተ መልስ እየሰጠኝ።
የኢንሹራንስ ጉዳይ እነት ለመናገር ከፍተኛ ችግርና አቅም የሚጠይቅ ጉዳይ ነው። ፌዴሬሽኑ ተጨማሪ ወይም በዚህ ሀገር ሊያቢሊቲ ወይም ሳፕሊመንተሪ ይላሉ ያ ኢንሹራንስ ነው ፌዴሬሽኑ
ያለው ማለት ነው። እሺ
ተጨማሪ አዎ ተጨማሪ ነው። ያ ደግሞ የሚያገለግለው እያንዳንዱ ተጫዋች የራሱ ኢንሹራንስ ይኖረውና ኢንሹራንሱ የማይሸፍንለትን ይሄኛው ፌዴሬሽኑ የሚገዛው ኢንሹራንስ ይሸፍንለታል። ይሄንንም ያገኘነው በዚህ ሀገር አነጋገር ብሮከር ወይም ጉዳይ አስፈጻሚ በእነሱ ነው ያገኘነው። ይሄንን
ግን ይሄንን ሻፍ ተጫዋቾቹ በውል ያውቃሉ ወይ?
እንግዲህ ለተጫዋቾቹ እያንዳንዱ ክለብ ተወካይ እንዲያስረዳ ተነግሮታል። እኔም አሁን ተመራጮን ኩኝ በፊት የቦርድ አባል በነበርኩ ሰዓት ይሄን አውቃለሁ ለተጫዋቾችም ነግሬያለሁ። እኔ በአጋጣሚ በአንድ ወቅት በረኛችን እንደዚህ አይነት አደጋ ደርሶበት ከንፈሩን ተቀዶ ሜሪላንድ ሆስፒታል አሳክመነዋል እና የራሱ ኢንሹራንስ ነው የሸፈነለት። ግን ቀሪው የፌዴሬሽኑ ኢንሹራንስ ነው ከበሬ ያደረገለት።
ሌላውስ ጉዳይ የተጫዋቾች ክብካቤ፣ በሆቴል አያያዝ፣ በክፍል አያያዝ የመሳሰለ ምን ያህል ዝግጅት ታደርጋለህ? አንተ አዲስ ነገር ይዘህ የምትመጣው አለ?
በተቻለ መጠን ከቀድሞ ተሞክሮ ወደፊት ምን ማድረግ አለብን፣ የፌዴሬሽኑ አቅም ምንድን ነው ከሚል አንዳንድ ነገሮችን ይዤ ተነስቻለሁ።
መልካም ሻፍት፣ እንደገና ወደ ቢሮ ከመምጣትህ በአዲሱ ቦታ ላይ ወንበርህ እንኳን ሞቅ ሳይል በብዙ ነገር አዋክብህ ወይም ትልልህ አልፈልግም። ብዙ ጊዜ እንገናኛለን በተለይ ከአንተ ጋራ እና ከህዝብ ግንኙነቱ ጋራ። በአንተ በኩል እንደው አዲስ ነገር አለ ሳልጠቅሰው አላልፍም የምትለው ከሌለ በእኔ በኩል ጨርሻለሁ። ሻፍት፣ መልካም የስራ ዘመን።
አሜን። አለኝ አንድ ነገር እንግዲህ ለማለት የምፈልገው በተለይ ለዚህ ፌዴሬሽን መመስረት ምክንያት የሆኑ ተጫዋቾች ናቸው። ዛሬ እነዚህ ተጫዋቾች የሉም፣ እየራቁ ነው እና እኔ ጥሪ ነው የማቀርብላቸው ዛሬ የት እንዳሉ ምን ደረጃ እንደደረሱ። በተለይ ኢትዮጵያን እዚህ የተወለዱ ልጆች በዝና በወሬ ነው የሚያውቋቸው። ስንት ነው ስማቸውን ብጠራ ማት ነው የምጠራው እና ራሳቸውን መጥተው አትሊስት ከዳላስ ጀምሮ አንዳንድ ነገር እኛ አቅማችን የፈቀደውን ማድረግን በምንችልበት ሁኔታ እንደው ቤተሰቦቻቸውን ልጆቻቸውን ይዘው መጥተው ከህዝቡ ጋር ቢገናኙ ምን እንዳደረጉ ራሳቸውን ቢያስተዋውቁ ለነባር ተጫዋቾች ጠቅላላ ጥሪ ያቀርባሉ መጥተው ራሳቸውን እንትን እንዲሉ።
ጥሩ ጥሪ ነው ሻፍ፣ ይቅናህ። እንግዲህ እሱ ደግሞ እውነትና ተግባራዊ ከሆነ እኛም እንዲሁ ለአድማጭ እናቀርባለን።
አመሰግናለሁ።
ታሪክና ምሳሌ፣ ብርሃነ ህሊና፣ ሮሚዮና ጁልየት፣
ታላላቅ ሰዎች፣ ታላቁ እስክንድር፣ ሃኒባል፣
ጃፓን እንደምን ሰለጠነች፣ ኢትዮጵያና ምዕራባዊ ስልጣኔ ወዘተረፈ።
ለመሆኑ ይላል ንጉሴ፣ የእነዚህ መጽሐፍ ደራሲ ማን ናቸው?
ለዝርዝሩ መስኮቱ ተከፈተ።
የዛሬ አነሳሴ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ተማሪዎች የነበሩትን ሁሉ ትዝታቸውን ለመቀስቀስ ነው። ምናልባት ከፍ ሲል ቀደም ሲል የጠቀስኳቸውን መጽሐፍት አንብባቸዋል ወይም ደግሞ አይተዋቸዋል፣ ተመልክተዋቸዋል። ለሁሉም መርዝም መድኃኒት ነው ሲሆን በጠብታ እንዲሁም ለተንኮል አለው ቦታ ቦታ። በቀድሞ ተማሪዎች ህሊና ሲጠቀስ የሚኖር ግጥም ነው ይሄ። ለምሳሌ አንዱ ምን ቢሰለጥኑ ቢራቀቁ በጣም ሁልጊዜ ደጋግሞ ብልጠት አያዋጣም፣ በእጅ የተበተቡት ተንኮል ዞሮ ዞሮ ማጋለጡ አይቀርም እጅና እግር አስሮ። ለመሆኑ እኚህ ሰው ማን ናቸው? እኚህ ደራሲ፣ እኚህ ተርጓሚ፣ እኚህ ጸሐፊ፣ እኚህ ባለቅኔ፣ ባለግጥም ጥቅምት 23 ቀን 1909 ዓ.ም ከአዲስ አበባ በሰሜን ሸዋ መስመር ጫጫ 120 ኪሎ ሜትር ከጫጫ የሰገሌ ጦርነት ተካሄደ ከሚባልበት ቦታ ማለትም የወሎ ንጉስ ሚካኤልና የሸዋው ሀብተ ጊዮርጊስ የተጋጠሙበት ማለት ነው። የወንድማማቾች ቁርቋዝ ሆኖ የሚሉት እንደ ጦርነትም አይቆጠርም እና ከዛ 15 ኪሎ ሜትር ርቀት ላይ በሚገኝ ገርም ገብርኤል በተባለ አካባቢ የተወለዱት ከበደ ሚካኤል ናቸው። ልክ የዛሬ 101 ዓመት ጥቅምት 23 1909 የመጽሐፍቱም ደራሲ ገጣሚው ሁሉም ከበደ ሚካኤል ናቸው። ዛሬ ባጭሩ ልናነሳቸው ፈልጌ ነው። ከበደ ሚካኤልን በግጥምም ሆነ በሌላ ታሪካቸው ከሚያስታውሷቸው ደቀ መዛሙርቶቻቸው መካከል የቀድሞ የሥራ ባልደረባዬ ወንድሙ ነጋሽ አንዱ ነው። ወንድሙ በግጥሙ እንዲህ ይላቸዋል ከበደን።
እስቲ እናወድሰው በቃላት ዝማሬ የቅኔውን አባት የግጥሙን ገበሬ። የጥበብ ምርኮኞች የገድልህ ዘካሪ ሺህ ሚሊዮን ናቸው ስላንተ መስካሪ። የሐቅ ራብተኛ የውበት ሱሰኛ አገር ያስበሃል ተሆነው መጽናኛ። እጹብ ነህ ከበደ የቃላት አዝመራ ወደር የለህ አንተ የቅኔው ጎተራ። በዘመነ ዳፍንት ጽልመትን ገፈህ እንደ ፀሐይ ጮራ ህዋን ሰንጥቀህ በድቅድቅ ጨለማ ያንተ ግጥም ደምቆ በጠራው ሰማይ ላይ ቅኔ አሸብርቆ ብሩህ እንደ ኮከብ ውብ እንደ ጨረቃ ታላቁ ምግባርህ ተወርቶ አያበቃ። አንተ ብትለየን መቃብር ወርደህ ሲያበራ ይኖራል የጥበብ ሥራህ። እንደ ማር ወለላ ጣፋጭ ቃል ቀማሪ ከበደ ሚካኤል የውበት ፈጣሪ። በጨለማው ምሽግ ዘራፍ ብለህ ገብተህ ብዕር ሰይፍን መዝህ አካይስትን ቀልጠህ በእብሪተኞች ዋሻ በከንቱዎች አምባ እኩይ ሲርበደበድ መሰሪው ሲባባ መሐንዲስ ቀያሹ ለብልህ ጎዳና አሳደህ የወገርክ ያንን ድንቁርና እርቃኑን ያስቀረህ ጅላጅልነትን እንደ ሰማቅ ልጠህ ኩራት ከንቱነትን በእያንዳንዱ ማጀት ብርትህ እንደ ሻማ አይነ ስውር እንዲያይ ደንቆሮ እንዲሰማ በበገና ድርድር በክራር መሰንቆ ከቅኔህ በረከት ድንቅ ጣዕም ፈልቆ በውብ ዜማ ቅኝት በነፍስ ሰረገላ መንፈሳችን ትምጠቅ አንተን ተከትላ።
አመሰግናለሁ አቶ ወንድሙ ነጋሽ። በእሁድ የሬዲዮ መጽሔት ፕሮግራማችን ትመለሳለህ። ገንዘብ መፈጠሩ ለሰው አገልጋይ ሆኖ ሊሰራበት አልነበረም ወይ? አሁን ግን መስገብገብ በጣም ስለበዛ ሰው ባሪያ የሆነ ለገንዘብ ተገዛ ይሉናል ከበደ ሚካኤል።
የአገር ጉዳይ ተመልሶ መጥቷል።
ታዲያ የአገር ጉዳይ የማያሳስበው ያለ ይመስል
መሆኑን የአገር ጉዳይ ያሳስቦታል እንላለን እንግዶቻችንን።
ሁሌም ታዲያ መጠርጠሩስ ነው የምናገኘው መልስ።
ከዚህም የተነሳ የፕሮግራሙ መለያ አድርገነው ዛሬም
የአገር ጉዳይ ያሳስበውታል ያልናቸውን ሁለት እንግዶች እናቀርባለን።
የወቅቱን የኢትዮጵያ ሁኔታ ይልቁንም የፖለቲካውን ትኩሳት
የነገሮቹን አካሄድና ቶሎ ቶሎም የመለዋወጥ ባህሪ ከግምት አስገብተን ነው
በመነሻ ጥያቄነት የአገር ጉዳይ ያሳስቦታል ማለታችን።
ለዛሬ ከኢትዮጵያ አዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት ክፍል ፕሮፌሰር ካሳሁን ብርሃኑ፣
ከዚህ ከዩናይትድ ስቴትስ ከኒውዮርክ አንጋፋ የቋንቋና የጥንታዊ ጽሑፎች ሊቅና ደራሲ ፕሮፌሰር ጌታቸው ኃይሌ እንግዶቻችን ናቸው።
ታችሁን በቅድሚያ አመሰግናለሁ። ተመሳሳይ ጉዳይ ነው ርዕስ በየ15 ቀኑ በመናቀርበው ላይ የሀገር ጉዳይን እንደ ቋሚ ፕሮግራም ይዘነዋልና አሁንም ከዛ ነው የምጀምረው። ኢትዮጵያ ዛሬ ያለችበት ሁኔታ መቼም ታውቃላችሁ፣ የወቅቱን ተለዋዋጭ የፖለቲካ አካሄድም ታያላችሁና እነዚህን ግምት ውስጥ በማስገባት የሀገር ጉዳይ በአጠቃላይ ያሳስባችኋል ወይ ነው። ከሩቅ ልጀምር፣ ፕሮፌሰር ካሳሁን ከርሶ ልጀምር። የሀገር ጉዳይ ዛሬ ያሳስቦታል?
አመሰግናለሁ። በጣም ያሳስበኛል። ለዚህም በቂ ምክንያቶች ያሉኝ ይመስለኛል። እኔ ብቻ ሳልሆን ብዙ የህብረተሰብ ክፍሎች፣ የሀገሪቱ ዜጎች አሳሳቢ ሆኖ የሆነ መሄዱን የሚያዩ ይመስለኛል። ለዚህ ምክንያቱ እንግዲህ በተለይ አሁን የምንገኝበት ሁኔታ በጊዜ ትክክለኛው መስመር ካልያዘ፣ ካልተረጋጋ ማናችንም የማንጠቀምበት አሉታዊ እንደምታዎችን ያስከትላሉ ብዬ እሰጋለሁ። ይሄ ስጋቴ እውነት ባይሆን እመርጣለሁ። ስጋቴ ብቻ ሆኖ ቢቀር ደስ ይለኛል።
ያልተረጋጋ ሁኔታ አለ ብለው ያምናሉ?
አዎ። እንግዲህ እንደሚታወቀው ከ1983 መንግስት ለውጥ ወዲህ አንዳንድ መልካም ሊባሉ የሚችሉ ጅምሮችና የተግባር እንቅስቃሴዎች ሲሞከሩና ተግባር ላይ ሲውሉ ቢታይም እነዚህ በዚህ ረገድ የተደረጉ ጥረቶች ብሩህ ተስፋን በማሳደር አጥጋቢ ሁኔታ ላይ ናቸው ብዬ ልናገር ይቸግራለሁ። አንዳንድ ዘርፈ ብዙ ተጨባጭ ውጤቶች መገኘታቸው ባይካድም መንግስትን ጨምሮ በብዙዎች እንደሚታመነው ከቅርብ ጊዜ ወዲህ እነዚህ ጥሩ ነገሮች እየጠናከሩ ከመሄድ ይልቅ ወደ ኋላ እየተንሸራተቱ መቀልበስ መጀመራቸው አያለሁ። በእኔ በኩል በዚህ ረገድ ከቁጥጥር ውጭ እየሆኑ የመጡ አሉታዊ ማሚያዎች፣ ለምሳሌ ሕግ የበላይነት መሸርሸር፣ መጠነ ሰፊ ሙስና፣ የሰብአዊ መብቶች ጥሰቶች መንሰራፋት፣ የማህበራዊ ፍትህና የዜግነት የጋራ ተጠቃሚነት ጉድለቶችን መጥቀስ ይቻላል። እነዚህ ነገሮች እንግዲህ ከጊዜ ወደ ጊዜ እያደጉ ከቁጥጥር ውጭ የመሆን አዝማሚያ እያሳዩ የጋራ አብሮነትን፣ የአንድ ሀገር እኩል ዜግነትና ባለድርሻነትን እድሎች በማጣበብ በህብረተሰቡ ህልውና በሀገሪቱ ሁሉና ላይ አደገኛ ተጽዕኖ በማሳደር ላይ ናቸው ብዬ እሰጋለሁ። ከቅርብ ጊዜ ወዲህ በአንዳንድ የሀገሪቱ ክፍሎች ለታዩት መነሳሳቶች፣ ምስቅልቅሎች መነሻ የሆኑ ይመስለኛል። ስለዚህ እነዚህ በተግባር የታዩት ጉድለቶች በጊዜ ካልታረሙ፣ ክፍተቶች በአግባቡ መስመር ይዘው በአዎንታዊ ድርጊቶች እየታገዙ ካልተስተካከሉ በዜጎችም ሆነ በሀገሪቱ ህልውና የወደፊት እጣ ፈንታ ላይ የሚያሳድሩት ተጽዕኖ ከፍተኛና አውዳሚ ይሆናል ብዬ እፈራለሁ። ከዚህ ደግሞ ማንም ያተርፋል ብዬ አልገምትም።
እንደው ፕሮፌሰር ጌታቸው ወደ እርስዎ ልምጣ። የእርስዎ የወቅቱ ግምት ምንድን ነው? በኢትዮጵያ ላይ ያለውት ወዴት ያመራል? ይሄስ አሁን የሚታየው ችግር ያው የአገር ጉዳይ አሳስቦታል ወይ? መቼም ተብሎ ለኢትዮጵያዊ መጠየቅ ያው አስቸጋሪ ነው። በምንም መልኩ ሊያሳስብ ይችላል፣ ግን የሚያሳስበው አሁን የተዘረዘረው ጉዳይ ነው ካሉ እርስዎም የበኩሎን እንዲጨምሩ ብዬ ነው።
አሁን እርግጥ ነው እንግዲህ እኛ እኔ ከኢትዮጵያ በአካል ከራቅኩ ብዙ ዘመናት አልፈዋል። ነገር ግን ህሊና ያለው እዚያ ነው፣ ጆሮዬም ያለው እዚያ ነው እና ከዚያ የሚመጣው ዜና እንዲያው ግማሹ እንኳን የሚታመን ቢሆን የሚያሰጋ ነው። እውነትም አይመስልም። እና አሁን እነዚህ የተዘረዘሩት ስህተቶች በተለየ እንደ ሙስና እንደዚህ እንደዚህ ያሉት የአቋሙ የመሰረቱ ውጤቶች ናቸው እና ችግሩ መሰረቱ ላይ ያለ ነው። ይኸውም ምንድን ነው? ኢትዮጵያ ከአሁን በፊት አይታ ማታቀው ወይንም ደግሞ እንዲያው በሰለጠኑት ዓለም ውስጥ አገሮች ውስጥ ታይቶ የማይታወቅ አስተዳደር ነው ኢትዮጵያ ውስጥ የተዘረጋው እና ያንን አስተዳደር ህዝቡ የተቀበለውም ሊኖር ይችላል፣ በግድ በውድም ደግሞ የተቀበሉ ሊኖር ይችላሉ። ግን አብዛኛው ህዝብ እንደማየውና አሁን አመፁ እንደሚያሳየው የኢትዮጵያ ህዝብ የተቀበለው አይደለም። የኢትዮጵያ ህዝብ እናንተ አንድ ህዝብ አይደላችሁም የሚል መሰረት ላይ ነው የአሁኑ መንግስት የተቋቋመው። ይህም ደግሞ ውጤቱ ልክ አሁን ዶክተር ካሳው እንዳለው ማናችንንም የሚጠቅም አይደለም። በተለየ የኢትዮጵያ መንግስት ሀገሪቱን እንደ እንግዴ ልጅ እያዩ መቀጠላቸው በጣም የሚገርምና ለመረዳት የሚያቅት ነው። ጉዳቱ ሁላችንም ላይ ይደርሳል ስንል ኢትዮጵያን የሚያህል ትልቅ አገር እያለ እነሱ በተለየ አንዱን አካባቢ ብቻ እናበለጽጋለን ቢሉ ዘለቄታ የለውም። የኢትዮጵያ ህዝብ አንድ ነው፣ አብሮ እስካሁን ድረስ ኖሯል፣ ህዝቡም ተደበላልቋል። አንዳንድ ቦታ የተለያዩ ቋንቋዎች ብንሰማ ቋንቋዎቹ አፍአዊ ናቸው፣ ውስጣዊው ግን አንድ ህዝብ ነው። ከብዙ ዘመን ጊዜ አብሮ የኖረ ከብዙ ዘመን ጊዜ አብሮ የተገዛ ህዝብ በውስጡ ወዲያና ወዲህ ነጋዴዎች የተመላለሱበት፣ ወታደሮች የተመላለሱበት ሀገር በዘር ሊከፋፈል አይችልም። ዘር የለም ኢትዮጵያ ውስጥ፣ ያለን የተለያዩ ቋንቋዎች ናቸው። በዚያ ላይ መስርተን ሀገሪቷን መከፋፈል እና ለመግዛት የመፈለግ ይመስለኛል እንጂ እውነት እነዚህ ሰዎች ሀገሪቷን እንደዚህ አድርገን አበላሽተናት እንሄዳለን ብለው እምነት ያላቸውም አይመስለኝም። የአንቺው ታመጪው አንቺው ታረጪው የሚባል ተረት አለና ከዚያው ከተነሳበት ኢትዮጵያ እድገት የኢትዮጵያ መንግስት ከተቋቋመበት ቦታ ወጥተው የኢትዮጵያ መንግስትን አጥፍቶ መሄድ የሚሰማቸው አይመስለኝም። እንደው ስጠረጥረው ህዝቡም የሚቀበላቸው አይመስለኝም እና የማያስኬድ መንገድ ላይ ነው ያሉት። ያው በየቦታው እንግዲህ አሁን ግድያ የጀመሩት ስልጣናቸውን ለመጠበቅ ብቻ ሳይሆን አገሪቷንም ደግሞ በአንድነት እንጠብቃለን የማለት ስሜት ጭምር ነው። እንግዲህ ይሄንን በግድያ ልናቆመው አንችልም። ዘመኑ ተለውጧል። ድሮ በኃይል መንግስት ይቋቋም ነበር፣ አሁን በህዝብ ፈቃድ ነው የሚቋቋመው። ህዝቡም ደግሞ ነቅቷል፣ ሰምቷል። እና አብረህ ኑር ቢሉት እንዲያው ያላንዳች ጭቅጭቅ የሚስማማና ሀገሪቷን በአንድነት የሚጠብቅ ነው የሚመስለኝ። እና እነዚህ ሰዎች የሚሰሩት ስራ ሁላችንም ያሰጋናል እና በእንደዚህ ያለ ሁኔታ ላይ ነው ያለ ነው።
ቀደም ሲል በቋንቋ ላይ የተመሰረተ አስተዳደር የሚል ቃል ሲናገሩ አድምጫለሁ። ኢህአዴግ እንግዲህ ኢትዮጵያን በፌዴራል ስርዓት ነው የምመራው ነው የሚለው እና አሁን አለ የሚባለው የፌዴራል ስርዓት አላገለገለም ወደሚል መደምደሚያ ያደርሰናል ይሄ አነጋገሮ ፕሮፌሰር?
የታወቀ ነው እንጂ ያው እነሱ ራሳቸው በቋንቋ ብለው ነው እኮ የከፋፈሉት። ይሄ የአማራ ዘር ነው፣ ይሄ የኦሮሞ ነው አሉ። ትናንሾቹም ምን ያድርጓቸው እንግዲህ፣ እናንተ እዚያው ስር ሆናቸው ተዳደሩ አሉ እንጂ በፊት የነበሩት 14 ጠቅላይ ግዛቶች በጣም ያማሩ ሊሻሻሉ የሚችሉ አስተዳደር የሚቋቋምባቸው ጠቅላይ ግዛቶች ነበሩ። እነዚያን ወደ ቢያስፈልግ ወደ ፌደራል ለማስተላለፍ አለዚያም ደግሞ የቦታ የማዕከላዊ የቦታ አስተዳደር እዚያው ሊኖራቸው የሚችል ሁኔታ አድርጎ ወደፊት ለመግፋት የሚችል ነበረ። አሁን እኮ የሚጋጩ አድርገው ነው ያቋቋሙት እንጂ የአንድ ህዝብ አድርገው አይደለም።
አይታ የማታውቀው አስተዳደር ነው ኢትዮጵያን የገጠማትም ብለዋል። አንዳንድ ሰዎች ይሄንኑ ቃል በመጠቀም እንዲያውም ኢትዮጵያ ካሁን በኋላ አይታ ወደማታውቀው አደገኛ ሁኔታ ነው የምትለወጠው የምትሸጋገረው የሚል ሀሳብ የሚሰጡ አሉ። ይስማማሉ ፕሮፌሰር? በዛው ይቀጥሉና።
አዎ እስማማለሁ እንጂ እነሱ እኮ አሁን ያሰቡት ማለቴ ነው፣ ህዝቡ ይቀበላቸው አይቀበላቸው ሌላ ነው። ግን ለረጅም ጊዜ በዜና ከደበደቡት እኛ ማር ወደ ማለት ሊያዘነብል ይችላል፣ እነሱና እኛ ማለት ወደ ማለት ሊያዘነብል ይችላል። እስካሁን አላለም። አንዳንድ ሰዎች ሲሉ ብንሰማም የኢትዮጵያ ህዝብ አለ ብለን አንቀበለውም። ምንም አይነት ሰርቬይ ተወስዶ አያውቅም። ደግሞ ቢወሰድም ያለው ህዝብ ወደ አንድነቱ እንደሚያመራ ምንም አይነት ጥርጣሬ የለኝም። ግን እነዚህ ሰዎች በቆዩ ቁጥር ይበታትኑታል። ያን ነው አላማቸውም የሚያሳየው።
ወደ ዶክተር ካሳሁን ልሂድ። ቀደም ያሉትን ነጥቦች ግምት ውስጥ አስገብተው ዶክተር ካሳሁን የሚጨምሩትን ጨምረው፣ አሁን ያለው ሁኔታ ኢትዮጵያን በእርግጥ እንደሚባለው ወደ መጥፎ ሁኔታ የሚወስዳት ነው? እንደ መፍትሄም አድርገው የሚናገሩትን እዛው ላይ መጨመር ይችላሉ።
እኔ በግሌ የራስ አስተዳደርን የጋራ አስተዳደርን ለመመስረት የፌዴራል ስርዓት በተለይም እንደኛ ሀገር በርካታ ባህሎች፣ በርካታ ብሔረሰቦች፣ በርካታ የአስተሳሰብና የእምነት ሁኔታዎች ላሉበት ሀገር በትክክል ስራ ላይ እስከዋለ ድረስ በመሰረተ ሀሳብ ደረጃ የተሻለ እና ጠቃሚ ነው ብዬ አምናለሁ። ፌዴራል ስርዓት ስለሆነ ብቻ በራሱ በተግባር ካልታገዘና በትክክል ስራ ላይ ካልዋለ ችግሮችን ይቀርፋል ብዬ አላምንም።
በኢትዮጵያ ተጨባጭ ሁኔታ ቢያዩት ይሄ አሁን ያለው የኢህአደግ የፌዴራል ስርዓት እንዴት ይታያል?
በአፈጻጸም ላይ ጉድለቶች ታይተውበታል። እነዚህ ጉድለቶች ደግሞ በየጊዜው እየተስተካከሉ እየታረሙ ባለመሄዳቸው የተነሳ አሁን የምንገኝባቸውን ሁኔታዎች ለመፍጠር ችሏል። ይሄ በትክክል ስራ ላይ ካለመዋሉ የተነሳ በአንዱ አካባቢ ሌላውን በሌላው አካባቢ አንዱን ኢላማ በማድረግ የሚደረጉ እንቅስቃሴዎች አሉ። በመሰረተ ሀሳብ ደረጃ የተቀመጡ ነገሮች ተውገርግረው ባልተገባ ሁኔታ ስራ ላይ ሲውሉ አሁን የምናየውን በአንዳንድ አካባቢ የህዝቦችን መፈናቀል፣ የህዝቦችን መጎሳቆል ያስከተሉበትን ሁኔታ እናያለን እና ይህንን ከመሰረቱ አይቶ የማስተካከል አስፈላጊነት ከምንጊዜም በላይ ጎልቶ ይታያል። ለዚህም ከምልክቶቹ ከመጀመሪያው ጀምሮ መሰራት ነበረበት። በበቂ ሁኔታ ተሰርቷል ብዬ አላስብም።
እንዲያውም ከዚህ አኳያ ይቅርታ ፕሮፌሰር ሊናገር ከሆነ
ራስ ገዝና ፌዴራል አስተዳደር ተመሳሳይ ናቸው እኮ። የትኛውም ቢሆን ተቀባይነት አለው፣ ለኢትዮጵያም ደግሞ አስፈላጊ ነው። እያንዳንዱ ጠቅላይ ግዛት ራሱን እንዲያስተዳድር መፍቀድና አሁን የተከፈሉት ክልሎች ራሳቸውን ማስተዳደር ሁለቱ ተመሳሳይ ናቸው በመሰረቱ። ነገር ግን ይሄኛው አንዱን መጤ ያደርገዋል። ይሄ ያንተ ክፍል ነው ሲባል፣ ይሄ መሬት ያንተ ነው ሲባል የሌሎቹ አይደለም ማለት ነው። ይሄኛው የኦሮሞ ክፍል ነው ሲባል እዚህ ውስጥ አማራ አያስፈልግም ማለት አይገባም ማለት ነው፣ መጤ ነው ማለት ነው፣ ከዚያ እንዲባረርም ይደረጋል። የምናየውም ይሄ ነው እኮ አሁን ሶማሌ አካባቢ ኦሮሞዎችን ማባረር፣ ከኦሮሞ አካባቢ አማሮችን ማባረር እኮ ከዚያ የመጣ ነው። አገሪቷን ከፋፍለው ሰጥተዋቸዋል እኮ ለማስተዳደር ብቻ ሳይሆን ለመግዛት ጭምርና ራሳቸው ለመጠቀም ጭምር። ይህ አይደለም የፌዴራል አስተሳሰብ። ራስን አካባቢው ራሱን እንዲያስተዳድር የሚደረግ ሀሳብ ነው እንጂ የግሌ ነው ይሄ መሬት የሚባልበት ሁኔታ የሚፈጠር አይደለም። የአሁኑ ግን ክልል ብለው ሲያመጡት ራሱ ክልል አንተ ከዚህ ተከልለሃል፣ ከዚህ ወዲህ የለህም ማለት ነው እና ይሄ ለሀገሪቱ ለህዝቡ የሚያስቸግር ነው። እንደ ልብ እንደ ኢትዮጵያዊነት ወዲያና ወዲህ ብሎ መኖር አይቻልም በአሁኑ ሁኔታ።
ቅድም እንደተናገርኩት በመርህና በድርጊት መካከል ክፍተት አለ፣ ያፈጻጸም ጉድለት አለ። ለምሳሌ በህገ መንግስቱ ላይ አንድ አንቀጽ 32 ይመስለኛል፣ ማንኛውም ኢትዮጵያዊ በየትኛውም የኢትዮጵያ ክፍል ተዘዋውሮ መኖር መስራት ይችላል ይላል። ይሄ ምን ያህል ተግባር ላይ ውሏል? ይሄ በድርጊት ደረጃ አልተቃሰም ወይ? ዋናው ጉድለት እነዚህን ተከታትሎ በወቅቱ ተገቢ እርምት ያለመስጠትና ያለማስተካከል ሁኔታ እየተከማቸ ሄዶ እዚህ ላይ ደርሷል እንጂ በህገ መንግስት ደረጃ ሁሉም በበቀለበት ክልል ተወስኖ ይኑር ይስራ፣ ሌላው ደግሞ እዛ ውስጥ ምንም ድርሻ የለውም የሚል ነገር የለም። ግን አፈጻጸምን ስናይ እንደ ሌሎች በርካታ ነገሮች ሁሉ በድርጊትና በመርህ ደረጃ ክፍተቶች አሉ።
መልካም ፕሮፌሰር። እሺ፣
ይሄ ክልል ያንተ ነው ተብሎ ከተሰጠ በኋላ የራሱንና መጤውን መለየት አያቅተውም። የተቋቋመው እኮ ህገ መንግስቱ ራሱ ነው ያስቸገረው። መቃወም ያለብን ራሱን ህገ መንግስቱን ጭምር ነው።
ዶክተር ካሳሁን የሚቀጥሉት ካለ ይችላሉ፣ ጥያቄ ላቀርብ ይችላለሁ። እኔም
በዚህ ሁኔታ ሀገሪቱ ትቀጥላለች ወይ መቀጠል አትችልም የሚባል
እንደውም እሱ ላይ ትንሽ ልጨምርልዎት፣ ትንሽ አክዬ ልጨምርልዎት። በዚህ አይነት መቀጠል አትችልም ብቻ ሳይሆን ኢህአደግ እንደውም አልቆለታል፣ ከአሁን በኋላ ሌላ መፍትሄ ነው መፈለግ ያለበት የሚል ድምዳሜ ላይ ደረሱም አሉ።
በመጀመሪያ ደረጃ ሀገሪቱ እንድትቀጥል ወይም እንዳትቀጥል ማድረግ የምንችለው እያንዳንዳችን ሁላችንም የሀገሪቱ ዜጎች የትም ያለ ነው የትም በምናደርገው ነገር ነው። ወደ ምስቅልቅል እንዳይከቱ፣ ወደ መፍረስ እንዳይወስዱ በጋራ መከላከል መቻል ያለብን ሁላችንም ነን ይመስለኛል፣ መንግስትንም ጨምሮ። ኢህአዴግ አልቆለታል። አንዳንድ ችግሮች ጎላ ያሉ ችግሮች በፖለቲካ ስርዓቱ ላይ ተደቅነዋል። ግን አንድ የፖለቲካ ስርዓት በራሱ ሊፈርስ የሚችልባቸው ሁኔታዎች አሉ። ይኸውም ያሉበትን ጉድለቶች በጊዜ ካላስተካከለ፣ እያረመ ካልሄደ፣ ሌሎችንም እያሳተፈ ወደ ተሻለ መንገድ ካልገባ የሚፈርስበት ሁኔታ ይኖራል። በእኔ ግምት አሁንም እድሎች ያሉ ይመስለኛል። አንዳንድ ሁኔታዎችን አስተካክሎ ሌሎችንም በስፋት አሳትፎ ከፍተኛ የሆኑ ምስቅልቅሎችን ማስወገድ የሚቻልበት አባብም ቢሆን የተወሰነ እድል ያለ ይመስለኝ።
አንድ የፖለቲካ ስርዓት ሊፈርስ የሚችልበት ሁኔታ አለ ብለዋል። አሁን የኢትዮጵያን የፖለቲካ ስርዓት በቅርብ እርስዎ ይከታተላሉ ከማንም ሰው በተሻለ እና አሁን ያለበት የፖለቲካ ስርዓት ለኢህአደግ ምን ይመስላል? ወይ መጨረሻ እንዳሉት ሊስተካከል የሚችልበት እድል አለ ብለን እንደምድም።
ከፍተኛ ችግር አለ። ነገር ግን ሙሉ በሙሉ እድሎች ተሟጠው አልገዋል ብዬ አልገምትም። በቀረ አጭር ጊዜም ማስተካከል ይቻላል።
ፕሮፌሰር፣
የሚቀጥለውን ሁኔታ ምንድን ነው ስንል ሁለት መንገድ ነው የሚታየኝ። አንደኛ እኛ እስካሁን ድረስ በመሰለን አስተዳድረናል፣ ፓርቲዎች የሚቀጥለውን መንግስት ለመውሰድ ተዘጋጁ ብሎ ነጻ የሆነ የምርጫ ኮሚቴ አቋቁሞ ያሉት ፓርቲዎች ተወዳድረው ያሸነፈው መውሰድ ይችላል። ይህንም ቢያደርግ ያለፈውን ስህተቱ የሚያስታውስበት የለም፣ እንዲያውም ሀውልት ሊቆምለት ይችላል። ይህን ካላደረገ ግን ህዝቡ ራሱ እየገፋ ከመጣ በየቦታው ያሉት የሚቃወሙት በየበኩላቸው ተዘጋጅተው መሀላቸው የጎበዝ አለቃ እያቋቋሙ ህዝቡን በሰላም ወደሚቀጥለው መንግስት እንዲተላለፍ መቆጣጠርና መምከር መነጋገር የሚችሉበት ሁኔታ መፈጠር አለበት።
ከኢህአደግ ጋር አብሮ መስራትን እንደ መፍትሄ የሚያቀርቡ አሉ። ሌሎቹ ደግሞ ከኢህአደግ ጋር አብሮ መስራት አይቻልም፣ እንኳን አብሮ መስራት ቁጭ ብሎ መወያየት አይቻልም ይላሉ። ይሄን ሁኔታ እንዴት ታዩታላችሁ?
ኢህአደግን ያገለለ አቅጣጫ የመከተሉ ነገር በጣም ፈታኝና አስቸጋሪ የሚሆን ይመስለኛል። ፕሮፌሰር ጌታቸው እንደተናገሩት የተለያዩ አማራጮችና አስተሳሰቦች ያላቸው የፖለቲካ ኃይሎችን ኢህአዴግንም ጨምሮ የሚያሳትፍና ውድድር የሚደረግበት ሁኔታ ቢፈጠር አንዱነኛ ነገር ሊወጣው ብዬ አስባለሁ። ኢህአዴግን ያገለለ አካሄድና አቅጣጫ ምንም ያህል ጠቃሚ መስሎ አይታየኝ። እርግጥ ሂደቱ በቃል እንደሚነገረው ከዛ እንዳይሆን ይችላል። ቢሆንም መሞከር ያለበት ዋነኛው አማራጭ ይመስለኛል።
እሺ ፕሮፌሰር ጌታቸው፣
እኔ የምለው አሁኑ መንግስት ጋር አብሮ መስራት ይቻላል፣ አዲስ መንግስት ማቋቋም ይቻላል ማለት ሳይሆን ይወዳደርና ይሄ መንግስት ካሸነፈ እንቀበለዋለን፣ ግን ትክክለኛ ውድድር ይፈጸም፣ አስመራጭ ኮሚቴው ነጻ ይሁን፣ ዳኞቹ ነጻ ይሁኑ፣ የፖለቲካ ድርጅቶች ይወዳደሩ። ያሸነፈው ባለፈው ጊዜ መጀመሪያ መቼ ነው 97 ምርጫ ላይ እንደተደረገው የአይነት ምርጫ ይደረግና ያሸነፈ ያስተዳድር። የአሁኑ ድርጅት መንግስትም ሊሆን ይችላል፣ ሌላም ፓርቲ ሊያሸንፍ ይችላል። አምራ ፓርቲዎች፣ ትናንሽ ፓርቲዎች አብረው ተስማምተው ያሸነፉት አንድ መንግስት ሊያቋቁሙ ይችላሉ። ግን እነሱ ይሄንን ያዩት አልመሰለኝም። መውደቂያቸውን የሚያስተካክሉ ይመስለኛል። ምናልባትም ደግሞ የጥንት ህዝብ ስለሆነ ወታደሮቹም ውስጥ ያሉት ይሄ ነገር እኮ ወዴት ነው የሚያዘመው ወዴት ነው የሚሄደው ብለው የሚቆጩና መንግስቱን የሚይዙና የወደፊቱን አስተዳደር የሚቀይሱ ሊኖሩ ይችላሉ።
በጣም አመሰግናለሁ። ለማጠቃለያ አንዳንድ ደቂቃ ፈቅዳለሁ። ዶክተር ካሳው መጀመር ይችላል። ቅድም እንደጀመሩት አሁንም ማጠቃለያውን ይጀምሩ።
የመደራደርና የመወያየት እድልና አጋጣሚዎች በጠባብ ጊዜ ውስጥ ሊኖሩ የሚችሉ ይመስለኛል። እውነታዎች አፍጥጠው በሚመጡበት ጊዜ በቀድሞ አስተሳሰብ መቀጠል ላይቻል ይችላል። የደርግን መንግስት ብናየው ኖረው ከገሌ ጋር እንጂ ከገሌ ጋር አልደራደርም፣ ከገሌ ጋር እንጂ ከገሌ ጋር አልደራደርም እያለ መጨረሻ ላይ ሙከራ በሚያደርግበት ጊዜ እድሉ አምልጦት ቆይቷል። ይሄ ሁኔታ ደግሞ ላይጠቀም ይችላል ብዬ እገምታለሁ።
ፕሮፌሰር ጌታቸው ያጠቃሉልኝ።
እንግዲህ ለእነዚህ ሰዎች ልቡና ይስጣቸውና የሚቀጥለውን ዴሞክራሲ ለማቋቋም ቢጥሩ የእኔ ምኞት ነው። ይሆናል ብዬ ግን አላምንም። የጨቋኝ መንግስት ሁልጊዜም ይወድቃል እንጂ ወደ ሌላው መንግስት በቀጥታ ስልጣኑን አያሸጋግርም። ግን በጠቅላላ የኢትዮጵያ ሕዝብ ይበታተናል የሚል እምነት የለኝም። ከደቡብ ጀምሮ እስከ ላይ ድረስ አንዳንድ ሀሳቦች በዚህ መልክ እንተዳደር የሚሉ ይኖራሉ እንጂ በኢትዮጵያ አንድነት ላይ በአንድነት ለመኖር ፍላጎት የላቸውም የሚል እምነት የለኝም። ከዳር እስከ ዳር የኢትዮጵያ ህዝብ አንድ ነው፣ ረጅም ዘመን ያለው ነው። ጥፋትም ቢደረግ አብረን አጥፍተናል፣ ደግ ነገርም ቢደረግ ደግ ነገር ሰርተናል። ይሄንን ህዝቡ ያውቃል። በዚህ ሁኔታ ወደፊት ይቀጥል ይመስለኛል።
መልካም ነው። እንግዲህ ጆሮ ያለው ይስማ ነው። በጣም አመሰግናለሁ። ፕሮፌሰር ጌታቸው ኃይሌ ከኒውዮርክ ከዚህ ከዩናይትድ ስቴትስ፣ ዶክተር ካሳሁን ከአዲስ አበባ ዩኒቨርሲቲ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለ ጊዜያቸው።
የምሽቱን የአገር ጉዳይ ነበር አድማጮች የተከታተላችሁት። ፕሮፌሰር ጌታቸው ኃይሌንና ፕሮፌሰር ካሳሁን ብርሃኑን እናመሰግናለን። አድማጮች የዛሬውን በዚሁ ልናበቃ ነው።
የቀረን ነገር ካለ ለእናንተ የምናስተላልፈው ማሳሰቢያ ነው።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ
እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ግን በዚሁ ልብቻችን ነው።
ይህ ዜማ እስከ ማጠቃለያ ዜናው ያዳርሳችሁ።
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የሳውዲ አረቢያ ጦር ሰራዊት በንጉስ ሐሊድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረ ከየመን የተተኮሰ ሚሳኤል አየር ላይ እንዳለ መቅለቡን የመንግስቱ መገናኛ ብዙሃን ዘግቧል። በየመን ያሉ በኢራን የሚታገዙ የሁቲ ሽምቅ ተዋጊዎች ለጥቃቱ ኃላፊነት ወስደዋል። በሌላ የአካባቢው ዜና ሳውዲ አረቢያ አንድ ታዋቂ ቢሊዮኔርን ጨምሮ 11 ንጉሳውያን ቤተሰብ ይዛ በቁጥጥር ስር አውላለች። ከታሰሩት መካከል በርካታ የወቅቱና የቀድሞ ሚኒስትሮችም ይገኙበታል ተብሏል። ሳውዲ ይህን እርምጃ የወሰደችው ወጣቱ አልጋውራሽ መሐመድ ሳልማን ስልጣናቸውን ለማደላደል እየወሰዱ ካለው ጠንካራ እርምጃ ጋር በተያያዘ መሆኑ ተዘግቧል። የሳውዲ ንጉሥ ሳልማን የብሔራዊ ዘቡን ዋና ሹም ልዑል ሚቴ ቢን አብዱላንም በሌላ ተክተዋል። ንብረትነቱ የሳውዲ አረቢያ የሆነው አልአራቢያ ጋዜጣ በትላንት ዘገባው በደርዘኖች የሚቆጠሩ ልዑላንና የቀድሞ ሚኒስትሮች አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ በቁጥጥር ስር ውለዋል ብሏል። የጸረ ሙስና ዘመቻው የሚመራው በአሁኑ ወቅት በሀገሪቱ ጠንካራ ሰው ናቸው በሚባሉት በልዑል አልጋውራሹ በሙሐመድ ሳልማን ነው። ከዚሁ ጋር በተያያዘ ዘ ኒውዮርክ ታይምስ ጋዜጣ ከታሰሩት መካከል ታዋቂ ቢሊየነሩ ሙሐመድ አላሙዲን ይገኙበታል ሲል ዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በጃፓን ጉብኝታቸው ወቅት ዮኮታ የአየር ጦር ሰፈር ለሚገኙ የአሜሪካ ወታደሮች ሲናገሩ የትኛውም አምባገነን መሪ ወይም መንግሥት የዩናይትድ ስቴትስን ቁርጠኝነት ዝቅ አድርጎ ማየት አይችልም ብለዋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ በየቀኑ በ19ና በ25 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ
ከፕሮግራማችን አቀናባሪ ንጉሡ ታምሬ ጋር
ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናብታለን። ሰላም፣
በደህና እደሩ።
This program has come to you from the Voice of America, Washington.